ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥቅምት 19 2012 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሶሎሞን አባተና
አዳነች ፍስሐዬ ነን።
በምሽቱ ዝግጅታችን በርከት ያሉ የሀገር ውስጥና የዓለም አቀፍ ዜናዎችን አካተን ይዘናል። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ፕሬዚደንት ሳህለ ወርቅ ዘውዴ ሰሞኑን ኢትዮጵያ ውስጥ የተገደሉ ንጹሐን ዜጎች ሐዘን የእርሳቸውም የብዙዎችም ሐዘን መሆኑን በትዊተር ገለጹ። ዘርና ሃይማኖት ለፖለቲካ ጥቅም እንዲውሉ ሲደረግ ንጹሐን ዜጎችን በአሰቃቂ ሁኔታ ሲገደሉ፣ ሲፈናቀሉና ሲንከራተቱ ስናይ ስሜትን ለመግለጽ ቃላት ያጥራል። ለቅሶ፣ ድንጋጤና ስጋት የብዙዎቹን በር እያንኳኳ ነው። ሐዘናቸው ሐዘኔ ሐዘናችን ነው ብለዋል። አያይዘውም ለሀገርና ለሕዝብ ጥቅም ሲባል ልናሰምረውና ልናከብረው የሚገባን ቀይ መስመር ተጥሷል። አገራችንን ካንዣበበባት ክፉ አደጋ ለማዳን ሁላችንም ሚና አለን። የሚመለከታቸው ሁሉ የበኩላቸውን መወጣት አለባቸው። ቀይ መስመር መጣስ የለበትም እንበል ሲሉም ጥሪ አድርገዋል። በመጨረሻም መልእክታቸውን ሲያጠናቅቁ ሕይወታቸውን አደጋ ላይ በመጣል ከፍተኛ ዋጋ በመክፈል ከራሳቸው እምነትና ብሔር ውጭ ያሉትን ዜጎችና የእምነት ቤቶችን የጠበቁ ከባሰ አደጋ የተከላከሉ ጀግኖች እንዳሉን መስማታቸውን አስታውሰው ምስጋናም አቅርበዋል።
ከሰሞኑ የኢትዮጵያ ሁኔታ ጋር ተያይዞ ሁከት በመቀስቀስ የተጠረጠሩ 407 ሰዎች በቁጥጥር ስር መዋላቸውን መንግሥት አስታወቀ። የጠቅላይ ሚኒስትሩ ጽሕፈት ቤት የፕሬስ ኃላፊ አቶ ንጉሡ ጥላሁን በወቅታዊ ጉዳዮች ላይ ዛሬ ከሰዓት በኋላ በሰጡት መግለጫ ነው ይህንን የገለጹት። በመግለጫቸው ላይ በወቅቱ በነበረው ግጭት የ78 ሰዎች ሕይወት ማለፉን ጠቁመዋል። በግጭቱ ሊደርስ የሚችለውን ጉዳት ለመቀነስ የጸጥታ መዋቅሩ በሙሉ አቅሙ ሰርቷል ብለዋል። የፕሬስ ኃላፊውም ቀውሱን ለማርገብ የሀገር ሽማግሌዎች፣ ወጣቶችና ሌሎች የህብረተሰብ ክፍሎች ላደረጉት አስተዋጽኦ መንግስት ምስጋና እንደሚያቀርብም ገልጸዋል። የመንግስቱ ቃል አቀባይ ግጭቱ የተነሳው በአክቲቪስት ጀዋር መሐመድ ላይ በተደረገ አያያዝ ምክንያት በተነሳ ተቃውሞ መሆኑን የጠቅላይ ሚኒስትር አብይ አህመድ ቃል አቀባይ ቢለኔ ስዩም መግለጻቸውን ሮይተርስ የዜና አገልግሎት ጠቅሷል። በሀገሪቱ ባለፈው አንድ ዓመት ተኩል ጊዜ ውስጥ በተፈጠሩ ተመሳሳይ ግጭቶች ተጠርጥረው በቁጥጥር ስር ከዋሉ 3221 ግለሰቦች መካከል ከ2000 በላይ ለሕግ መቅረባቸውን አቶ ንጉሡ ጥላሁን ተናግረዋል።
አምነስቲ ኢንተርናሽናል ከሰሞኑ የተፈቱትን 22 የሚሆኑ የአብንና የባልደራስ የመንግሥት እጩዎች ለወራት ክስ ሳይመሰረትባቸው በጸረ ሽብር ሕጉ ተከሰው መታሰራቸው የኢትዮጵያ ባለሥልጣናት አሁንም ድረስ ጸረ ሽብር ሕጉን ለመበደያነት እየተጠቀሙበት እንደሆነ ማሳያ ነው ሲል በድረ ገጹ በዛሬው ዕለት አስፍሯል። ያለምንም ምክንያት እንዲሁ በደፈናው 4 ወራት መታሰራቸው ፍትሐዊ አይደለም ብሏል። በአምነስቲ ኢንተርናሽናል የኢትዮጵያ አጥኚ አቶ ፍስሐ ተክሌ በድረ ገጽ ባሰፈሩት ጸረ ሽብር ሕጉ በተፈቀደ ለማሰር የመንግሥት መሳሪያ ሆኖ ቀጥሏል። በርካቶች በዚህ አሻሚና ሰፊ የጸረ ሽብር ሕግ በእስር ቤቶች ውስጥ እየማቆቁ ነው። በአፋጣኝ መፈታት አሊያም ግልጽ የሆነ ወንጀል ተጠያቂ መሆን አለባቸው ብለዋል።
በፕሬዚደንት ዶናልድ ትራምፕ በተጠራው የፊታችን ረቡዕ ዋሽንግተን ዲሲ ላይ ይካሄዳል በተባለው የኢትዮጵያ የሱዳንና የግብፅ የውጭ ጉዳይ ሚኒስትሮች ስብሰባ ላይ ኢትዮጵያ እንደምትገኝ መንግሥቱ አስታወቀ። የውጭ ጉዳይ ሚኒስቴሯ ቃል አቀባይ አቶ ነቢያት ጌታቸው ዛሬ በሰጡት መግለጫ የዋሽንግተን ሐሳብ ድርድር ሳይሆን ውይይት ማካሄድ ነው ብለዋል። የታላቁ ህዳሴ ግድብ ግንባታ የቴክኒክ ጉዳዮች ሩሲያዊቱ ሶቺ ከተማ ውስጥ በተካሄዱ ውይይቶች መሰረት እንደሚቀጥሉ አቶ ነቢያት መናገራቸውን መስሪያ ቤቱ በፌስቡክ ገጹ ላይ ዛሬ ያወጣው መረጃ ይጠቁማል። ስለ ሶቺ ውይይት ይዘት ግን ከውጭ ጉዳይም ሆነ ከጠቅላይ ሚኒስትሩ ጽህፈት ቤት የወጣ ዝርዝር መረጃ የለም። የህዳሴ ግንባታ ግድብን በሚመለከት የኢትዮጵያን አቋም በምልአት የሚያስረዱ ባለሥልጣናቷን ወደ ተለያዩ ሀገሮችም መላካቸውን ቃል አቀባዩ አመልክተዋል። ተጨማሪ ማብራሪያዎችን ለመጠየቅ ሰሞኑን ለቃል አቀባዩ ያደረግናቸው ጥሪዎች ምላሽ አላገኙም።
ቁጥራቸው የበዛ ኤርትራውያን ያሉበት በሊቢያ የሚገኙ 450 አፍሪካውያን ስደተኞች በምግብና በመሠረታዊ አገልግሎት ማጣት ምክንያት አቡ ሳሊም በተሰኘው የማቆያ ጣቢያ እስር ቤት ለቀው እንዲወጡ መገደዳቸውን ገለጹ። በአሁኑ ሰዓትም ሜዳ ላይ ከወደቁ 3 ቀናት መቆጠሩን ለአሜሪካ ድምፅ ተናገሩ። ከዚሁ ቁጥር ውስጥ ከ20 በላይ ኢትዮጵያውያንና 14 ሱዳናውያን እንደሚገኙ የተናገሩ ስደተኞች ከ3 ዓመታት በላይ ከአንዱ እስር ቤት ወደ ሌላው እስር ቤት በመዘዋወር እያሳለፉት ባለው እጅግ የመረረ ሕይወት ተስፋ መቁረጣቸውንም ገልጸዋል። ሌላ መጠጊያ እንዲሰጣቸው የተጠየቀው የተባበሩት መንግስታት ድርጅት የስደተኞች ኤጀንሲ በበኩሉ አሁን ስደተኞች ያሉበት አቅራቢያ የሚገኘው ማቆያ ጣቢያ እንኳን እነርሱ እንዲቀበል መያዝ ከሚችለው ቁጥር በላይ 200 ስደተኞች ጨምሮ መያዙን አስታውቋል።
ባለፈው ሰኔ 15 ከተፈጠረው ሁኔታ ጋር በተያያዘ ተጠርጥረው በቁጥጥር ስር ውለው የነበሩት የአማራ ክልል ፖሊስ ረዳት ኮሚሽነር ሰይድ አህመድ በ10,000 ብር ዋስ ዛሬ መለቀቃቸው ተገልጿል። አስቴር ምስጋናው ከባህር ዳር ተጨማሪ አላት።
የአማራ ክልል ፖሊስ ኮሚሽን የኢንፎርሜሽንና ሚዲያ ልማት ዋና መምሪያ ኃላፊ ረዳት ኮሚሽነር ሰይድ አህመድ ከሰኔ 15ቱ ጥቃት ጋር በተያያዘ ተጠርጥረው ከመስከረም 25 ቀን ጀምሮ በቁጥጥር ስር መዋላቸው ይታወሳል። ጉዳያቸውም በወረዳው ፍርድ ቤት በጊዜ ቀጠሮ ሲታይ መቆየቱን የገለጹት የግል ጠበቃቸው አቶ ተመስገን ወርቁ የምርመራ ቡድኑ ምርመራውን እንዳጠናቀቀ በመግለጹ ደንበኛዬ በውጭ ሆነው የፍርድ ሂደቱን እንዲከታተሉ የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት በ10,000 ብር ዋስ እንዲለቀቁ በመወሰኑ ዛሬ ማምሻውን ከእስር ተለቀዋል ነው ያሉት።
በተጠረጠሩበት የሰኔ 15ቱ ወንጀል ላይ በመተባበር የሚሆን በመሳተፍ ወይም ደግሞ በማደራጀት ምንም አይነት ማስረጃ በሳቸው ላይ ስተላለ መዝገቡ ተጠራው አግባብ ደግሞ ወደፊት ክስ ይቀርባል ወይ ሳይቀርብም ኃላፊነታቸውን አልተወጡም በሚል ክስ ሊቀርብ ይገባል ወይ ሳይገባ የሚለውን ወደ ታጣቢዎች ውሳኔ ሰጥቶ ነው። አሁን ግን በዋስወቱ ተቃውሞ ሊደን በሚል ፍርድ ቤቱ
ረዳት ኮሚሽነሩ በቁጥጥር ስር በዋሉበት ወቅት በፖሊስ ኮሚሽነሩ የፌስቡክ ገጽ ላይ ባሰፈረው ጽሁፍ ኃላፊነታቸውንና የአመራር ልምዳቸውን በሚጠይቀው ልክ ባለመወጣታቸው ተጠርጥረው በቁጥጥር ስር መዋላቸውን ገልጾ ነበር። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። በዲሞክራቲክ ፓርቲው አብላጫ መቀመጫ የተያዘው የዩናይትድ ስቴትስ የተወካዮች ምክር ቤት ፕሬዚደንት ዶናልድ ትራምፕ የውጭ መንግሥት በፖለቲካ ተቀናቃኞቻቸው ላይ ምርመራ እንዲያካሄድ ተመሳጥረዋል በሚል የቀረበባቸውን ውንጀላ በይፋ እንዲመረመር በአብላጫ ድምፅ አጸደቀ። 232 ለ196 በሆነ ድምፅ የጸደቀው ውሳኔ ከሁለት የዲሞክራቲክ ፓርቲው አባላት በስተቀር የፓርቲ መስመር ተከትሎ የተሰጠ ነው። በምክር ቤቱ ሙሉ አባላት ድምፅ እንዲሰጥ ያደረገው ሐሳብ የመጣው በምክር ቤቱ ውስጥ ባሉ ዴሞክራቲክ እንደራሴዎች የሚመሩ 3 ንዑሳን ኮሚቴዎች ለሳምንታት በዝግ ያካሄዱትን የሪፐብሊካን ፓርቲው ተቃውሞ የቀረበበትን የምስክሮች ቃል የመስማት ሂደት ተከትሎ ነው። የውሳኔውን ይፋ መደረግ ተከትሎም ፕሬዚደንት ትራምፕ በትዊተር ባስተላለፉት መልእክት በአሜሪካ ታሪክ ታይቶ የማያውቅ የንጹሕ ሰው ስም ለማጉደፍ ሆን ተብሎ የተፈጸመ የሐሰት ውንጀላ ብለውታል። የዋይት ሐውስ ቃል አቀባይ ስቴፈኒ ግሪሸም በበኩላቸው በጽሑፍ ባወጡት ጋዜጣዊ መግለጫ ፕሬዚደንቱ የሰሩት አንዳችም ጥፋት የለም ሲሉ ሂደቱን ፍትሐዊ ያልሆነ ይህ ሕገ መንግሥታዊና የአሜሪካን መሠረት የሳተ ብለውታል። የተወካዮች ምክር ቤቱ አፈ ጉባኤ ናንሲ ፔሎሲና ዴሞክራቶች የፈጸሙት ፕሬዚደንት ትራምፕን ሳይሆን የአሜሪካን ሕዝብ የሚጎዳ ነውም ብለዋል ስቴፈኒ ግሪሸም። ቀደም ሲል ይህን የጥፋተኛነት ምርመራ ላለመክፈት ከረጅም ጊዜ አንስቶ ሲቃወሙ የቆዩት የምክር ቤቱ አፈ ጉባኤ ናንሲ ፔሎሲ የፕሬዚዳንቱን ጽህፈት ቤት ክብርና መሃል ላይ የሚያጎድፍ ሥራ ባይኖር ኖሮ ማንም ይህን መንገድ ባልመረጠ ሲሉ ተሰምተዋል።
ሰሜን ኮሪያ ሁለት የአጭር ርቀት መች ሚሳይሎች ተኩሳለች። ቦሊስቲክ ሚሳይሎች ሳይሆኑ አይቀርም ተብሏል። ሚሳይሎቹ ወደ ምስራቅ የባህሯ ጠረፍ አቅጣጫ እንደተተኮሱ ደቡብ ኮሪያና ጃፓን ዛሬ ተናግረዋል። ሰሜን ኮሪያ በያዝነው ዓመት እንዲህ አይነቱን መሳሪያ ስትፈትሽ ለ12ኛ ጊዜ ነው። ሰሜን ኮሪያ ሚሳይሎቹን የተኮሰችው ዩናይትድ ስቴትስ ባለበት ስለቆመው የኒውክሌር ንግግር ያላትን አያያዝ በሁለት ወራት ጊዜ ውስጥ እንድትለውጥ ጫና በማድረግ ላይ ባለችበት ወቅት ነው። ዩናይትድ ስቴትስ ሰሜን ኮሪያ ያስቀመጠችውን የጊዜ ገደብ ችላ ብትል ከባድ ስህተት ይሆናል ስትል ሀገሪቱ አስጠንቅቃለች። አንድ ከፍተኛ የዩናይትድ ስቴትስ አስተዳደር ባለሥልጣን ሁኔታውን መከታተል እየቀጠልን ነው፣ ጃፓንና ደቡብ ኮሪያ ካሉት አጋሮቻችን ጋር በቅርብ እየተመካከርን ነው ብለዋል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። አንድ የፓኪስታን የሕዝብ ማመላለሻ ባቡር በእሳት ተያይዞ ቢያንስ 74 ሰዎች ሲሞቱ በርካቶች ቆስለዋል ሲሉ የሀገሪቱ ባለሥልጣኖች ገልጸዋል። አደጋው የደረሰው በምስራቃዊ ፑንጃብ ክፍለ አገር ፓኪስታን አጠገብ በምትገኘው ራሂም ያርሃን ከተማ አጠገብ መሆኑ ተገልጿል። የዜናው ሰዓት አበቃ።
ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የረቡዕ ጥቅምት 18 2012 ዓ.ም ምሽት ፕሮግራማችን ነው።
በሰሞኑ የኢትዮጵያ ሁኔታ ላይና በሁከቱ አዝማሚያ የእርቀ ሰላም ኮሚሽን ምክትል ሰብሳቢ የት ነበርሽ ንጉሴን እያወያየን ነው። በዚህ ምሽትም ይቀርባል ተከታዩ ክፍል።
እኔ የማምነው ሀገር እስካለችን ድረስ ምንም ይሁን ብንም ደስተኛም ላንሆን እንችላለን። በጣም ብዙም ተስፋ ላይኖረን ይችላል። ግን ሀገር ስላለን በመነጋገር ነገሮችን መቀየር የምንችልበት ብዙ አሁን አለ። ይድን ይኖራሉ ሌላ ጥያቄ ነው።
የውይይቱን ሁለተኛ ክፍል ለምሽቱ ይዘን ቀርበናል። በሁለተኛው አጋማሽ ክፍለ ጊዜ ይቀርባል።
እኔ የምመለከተው ሶስታችንም የዮሐንስቶች ሱዳን ግልጽም እኔም ሙያውም በደንብ እናውቃለን። በቀላሉ በቴክኒክ የሚፈጠነው ግን እናየው ሁልጊዜ ከድርድሮቻችን ጀርባ ውሳኔ የሚሰጠው በሁማ ሚኒስትሩ ሳይሆን በሌላ አካል ስለሆነ ያስቸግረን።
በዚህ ምሽት የኢትዮጵያን የግብፅንና የሱዳንን ጉብኝት የሚመለከት ውይይት ተከታይ ክፍል ይዘናል። የውሃ የመስኖና ኤነርጂ ሚኒስትር ዶክተር ስለሺ በቀለን ነው የሰማችሁት። ይመለሳሉ።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ለምሽቱ አብይ ርዕስ የተያዘው ዘገባ የጠቅላይ ሚኒስትሩ ጽህፈት ቤት የኃላፊ የፕሬስ ኃላፊ የሰጡት መግለጫ ላይ የተንተራሰ ነው የሚሆነው። የተዘጋጀ ነው፣ እንደ ደረሰን እናቀርብላችኋለን። ወደ ተከታዩ የመጽሔት ዘገባ ስናልፍ ወደ አምቦ ይወስደናል። ጠቅላይ ሚኒስትር አብይ አህመድ በአምቦ ከተማ ከምዕራብ ሸዋና ደቡብ ምዕራብ ሸዋ አንዳንድ የህብረተሰብ ተወካዮች ጋር ተወያይተዋል። ውይይቱ ሲካሄድ የከተማይቱ ወጣቶች ከውጭ የተቃውሞ ድምፅ ያሰሙ መሆናቸውን ማኞች ለቪኦኤ ገልጸዋል። ናኮር መልካ ተጨማሪ ይዟል።
ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የመከላከያ ሚኒስትሩ አቶ ለማ መገርሳና የኦሮሚያ ክልል ምክትል ርዕሰ መስተዳደር አቶ ሽመልስ አብዲሳ በወቅታዊ ሁኔታ ላይ ከአምቦ እንዲሁም ከምዕራብና ደቡብ ምዕራብ ሸዋ የህብረተሰብ ተወካዮች ጋር ለመወያየት ዛሬ ጠዋት ወደ አምቦ አምርተዋል። በአምቦ ከተማ የተካሄደው ውይይት በወቅታዊ ጉዳዮች ላይ ትኩረት ያደረገ መሆኑን የክልሉ መገናኛ ብዙሃን ኦቤን ዘግቧል። ውይይቱ በሆቴል አዳራሽ በሚካሄድበት ወቅት ግን በርከት ያሉ ወጣቶች የተቃውሞ ድምፅ እያሰሙ ነበር። አንድ ለደህንነቴ ስለምሰጋ ስሜን አልጠቅስም ያለ የአይን እማኝ የተቃውሞ ምክንያት ምን እንደሆነ አብራርቷል። ዛሬ ጧት ጠቅላይ ሚኒስትሩ በአምቦ ባደረጉት የውይይት መድረክ ላይ የተሳተፉት ከዚህ ቀደምም ከመንግስት ጋር ሲሰሩ የነበሩ ሰዎችን ብቻ ነው የመድረኩ አስተባባሪዎች ያሳተፉት። ቄሮ ደግሞ ውይይቱ ላይ መሳተፍ አለብን ሲል ነበር። ከዚህ ቀደም መስዋዕትነት ስንከፍል ስንሞት የነበረን እኛ ነን። ስለዚህ ውይይቱ ላይ መሳተፍ እንፈልጋለን ብለው ድምጻችንን ማሰማት ጥያቄም መጠየቅ እንፈልጋለን በማለት ድምጻቸውን ሲያሰሙ ነበር። ከውይይቱ እስኪወጡ ድረስ ተቃውሞ ቀጥሎ ነበር። ሰላም አስከባሪዎቹም ቢሆኑ አትረብሹ፣ ድምጻችሁን በሰላማዊ መንገድ አሰሙ ሲሉ ነበር። የውይይት መድረኩ ለሁሉም ክፍት መሆን ነበረበት የሚለው ሌላው የአይንማኝ በበኩሉ ባለፈው ሳምንት በከተማው በወጣቶችና ሰላም አስከባሪዎች መካከል ተፈጥሮ በነበረው ግጭት የሰው ህይወት ማለፉንና አካል ላይም ጉዳት መድረሱ በወጣቶቹ ዘንድ ቁጣን መቀስቀሱን ገልጿል። ህብረተሰቡን የሚወክሉ ሰዎች በውይይቱ ስለመካፈል አለመካፈላቸው ለማወቅ ወደ ከተማው ከንቲባ አቶ ተረፈ በጣዳ ደውዬ ነበር። ተከታዩ ምላሽ ሰጥተውኛል።
በዚህ ውይይት ላይ ሁኔታ ጋር ተያይዞ የተፈጠሩ አንዳንድ ነገሮችን በጥያቄ መልክ ለክቡር ጠቅላይ ሚኒስትራችን እና እንደዚሁም ለክቡር የመከላከያ ሚኒስትር እንደዚሁም ለክቡር የኦሮሚያ ክልላዊ መንግስት ምክትል ፕሬዚደንት ጥያቄ ቀርቧል። በቀረቡት ጥያቄዎች ላይ መልስ ተሰጥቶበታል። በዚሁ መሰረት መድረኩ በሰላም ተጀምሮ በሰላም የተጠናቀቀ ሲሆን በዚሁ አጋጣሚ አንዳንድ ወጣቶች ጥያቄ አቅርቧል። ያቀረቡት ጥያቄ ከፍተኛ የሀገራችን መሪዎች እኛን እንዲያወያዩን እንፈልጋለን የሚል ጥያቄ ቀርቧል። ጥያቄ የቀረበበት አግባብ ትክክል ባይባልም እና ወደ ዲሞክራሲ የሚወስድን መንገድ ላይ ስላለ አንዱ የዲሞክራሲ መገለጫ ነው። ከዛ ውጭ ግን አንዳንድ የምታዩ የምታረሙ የአምቦን ባህል የማይገልጹ የታዩ ነገሮች አሉ። እነኚህ በሂደት ይታረማሉ የሚል እምነት አለን። በሀገራችን ላይ የተደረገው ተቃውሞ ሳይሆን የጥያቄ ነው። ለተጠየቁት ጥያቄ ምንም ተቃውሞ ይባል።
በተለያዩ የኦሮሚያ ከተሞች የሰላም ውይይቶች በመካሄድ ላይ ናቸው። ጠቅላይ ሚኒስትሩ ትናንት ባህርዳር ተገኝተው ከህብረተሰቡ ተወካዮች ጋር መወያየታቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ባለፈው ሳምንት በኦሮሚያ በተከሰተው ግጭት የ78 ሰዎች ህይወት ማለፉንና ከዚህም ጋር ተያይዞ 405 ሰዎች በቁጥጥር ስር መዋላቸውን የጠቅላይ ሚኒስትሩ ጽህፈት ቤት ዛሬ በመግለጫው ገልጿል። ለአሜሪካ ድምፅ ናኮር መልካ ከአዲስ አበባ።
አመሰግናለሁ ናኮር ለዘገባው። የዕለቱ አብይ ርዕስ ዘገባ ደርሶናል። ከጥቅምት 12 ጀምሮ በኦሮሚያና ሐረሪ ክልሎች እንዲሁም በድሬዳዋ ከተማ በተካሄዱ የተቃውሞ ሰልፎችና በተፈጠሩ ሁከቶች የ78 ሰው ሕይወት ማለፉን መንግሥት አስታውቋል። ከ400 በላይ ሰዎች በቁጥጥር ስር መዋላቸውንም የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ክፍል የቋንቋዎችና ዲጂታል ዘርፍ ኃላፊ ለጋዜጠኞች ዛሬ ተናግረዋል። እስክንድር ፍሬው ተከታትሎታል።
በመንግስት የተመደቡለት ጠባቂዎች ሊነሱ እንደሆነና ከበባም እየተካሄደበት እንደሆነ በመግለጽ አክቲቪስት ጀዋር መሐመድ ያስተላለፈውን መልእክት ተከትሎ ነው በኦሮሚያ የተለያዩ ከተሞች የተቃውሞ ሰልፎች የተካሄዱት። ከጥቅምት 12 ጀምሮ የተካሄዱት እነዚህ ተቃውሞዎች ግን ሰላማዊ ሆነው አልቀጠሉም። ግጭቶች ተከስተዋል፣ ግድያዎች ተፈጽመዋል። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል የውጭ ሚዲያና የዲጂታል ዘርፍ ኃላፊ ቢለኔ ስዩም እንዳሉት በእነዚያ ቀናት ህይወታቸውን ያጡት ዜጎች በርካታ ናቸው።
The purpose of today's briefing is to give you a little bit of information on and updates on the tragic event of the past week.
የዛሬው ጋዜጣዊ መግለጫ አላማ አሳዛኝ በሆነውና የ78 ሰዎች ህይወት ባለፈበት ያለፈው ሳምንት ክስተት መጠነኛ መረጃ መስጠት ነው። በኦሮሚያና በሐረሪ ክልሎች እንዲሁም በድሬዳዋ ከተማ በዚሁ ትርጉም አልባ ሁከት ምክንያት ባጣናቸው ዜጎች ላይ መረጃ ለመስጠት ወደ መግለጫው ከመግባቴ በፊት ግን በግሌና በጠቅላይ ሚኒስትሩ ጽህፈት ቤት እንደዚሁም በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት ስም የተሰማኝን ሀዘን ለመግለጽ ወዳለሁ።
የዛሬው ጋዜጣዊ መግለጫ አላማ አሳዛኝ በሆነውና የ78 ሰዎች ህይወት ባለፈበት ያለፈው ሳምንት ክስተት ላይ መጠነኛ መረጃ መስጠት ነው። በኦሮሚያና በሐረሪ ክልሎች እንደዚሁም በድሬዳዋ ከተማ በዚሁ ትርጉም አልባ ሁከት ምክንያት ባጣናቸው ዜጎች ላይ መረጃ ለመስጠት ወደ መግለጫው ከመግባቴ በፊት ግን በግልና በጠቅላይ ሚኒስትር ጽህፈት ቤት እንደዚሁም በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት ስም የተሰማኝን ሀዘን መግለጽ ወዳለሁ ነው ያሉት። የተከሰተው ሁከትና የደረሰው ጉዳት ፍጹም ተቀባይነት እንደሌለውም ቃል አቀባዩ አብራርተዋል።
We condemn these acts as well. These are senseless acts.
እነዚህን ድርጊቶች እናወግዛለን። እነዚህ የሰው ህይወት ያጠፉ ብቻ ሳይሆን ንብረት የወደመባቸውም ናቸው። ይህ ደግሞ ሀገሪቱ አሁን እየተከተለችው ካለችው መንገድ ጋር የሚጻረር ነው። በተለይም በኢትዮጵያ ታሪክ በርካታ ምህዳሮች በተከፈቱባቸው ወቅት ከፖለቲካ አንጻር ግለሰቦች፣ የፖለቲካ ፓርቲዎችና ሌሎችም ትርጉም አልባ ባለው መንገድ እንዲሳተፉ ጥረት እየተደረገ ባለበት ወቅት ኢኮኖሚያችንን ለማነቃቃት፣ የውጭ ግንኙነታችንን ለማጠናከር እየጣርን ባለንበት ወቅት ቀድሞ በነበረው ምህዳር ይፈቀዱ ባልነበሩ ውይይቶች እየመከርን ባለንበት ወቅት በማዕከላዊ መንግስቱና ወይም በጠቅላይ ሚኒስትሩ ለምክንያት ወጥተው ሐሳብን እንዲሰነዝሩ ቅሬታቸውን እንዲያቀርቡና እንዲወያዩ ጥሪ ቢቀርብ ባለበት ወቅት ይህን ማድረግ ከኢትዮጵያውያን ተቃራኒ እንደመቆም ነው።
የጠቅላይ ሚኒስትር አብይ አህመድ ቃል አቀባይ ቢለኔ ስዩም አክለው እንዳሉት በሁከቱ የተሳተፉና በዜጎች ሞትም እጃቸው ያለበት ተጠያቂ ይሆናሉ።
The investigation work has begun and this will continue. The latest information that I have in terms of perpetrators that have been apprehended is 409 individuals.
የምርመራ ስራው ተጀምሯል። አሁን ባለኝ ወቅታዊ ሁኔታ 409 ተጠርጣሪዎች እንደተያዙ ነው የሚያሳየው። የምርመራ ስራው ሲቀጥል ቁጥሩ ሊቀየር ይችላል። ነገር ግን እየተካሄደ ባለው የምርመራ ስራ እነዚህ ወንጀል የፈጸሙና ወንጀሉን ያቀጣጠሉ ተጠያቂ እንደሚሆኑ እርግጠኛ ሆኑ።
የመንግስትን ትዕግስት እንደ ድክመት የሚቆጥሩ አካላትም የተሳሳቱ ናቸው ብለዋል ቃል አቀባይዋ በዛሬው መግለጫ።
The patience that the central government has been showing, the federal government has been showing has been utilized.
በዚህ የለውጥ ሂደት እየተጓዘን ባለንበት ወቅት የማዕከላዊ መንግስቱ ያሳየ ያለውን ትዕግስት እውቅና ላለመስጠት ምክንያት የሚያደርጉ አሉ። ነገር ግን ይህ ትዕግስት የፌደራል መንግስቱ ሆን ብሎ የሚከተለው ስልት ነው። ምክንያቱም ኢትዮጵያን ወደ ነበረችበት መመለስ አንፈልግም።
በጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል የውጭ ቋንቋዎችና የዲጂታል ዘርፍ ኃላፊ ቢለኔ ስዩም ዛሬ ለውጭ ሀገር ጋዜጠኞች በሰጡት መግለጫ ለተነሱ የተለያዩ ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እንድርን ለዘገባው እናመሰግናለን። አሁን ደግሞ አንበጣ ስለአንበጣ ስጋት ወደ የሚያወራው ዘገባ እናመራለን። በምስራቅ አማራ በተለይም በሰሜን ወሎና ኦሮሞ ብሔረሰብ ዞኖች የአንበጣ መንጋ በአሳሳቢ ሁኔታ እየተስፋፋ መሆኑን ከአካባቢዎቹ የሚደርሱን ዘገባዎች ያመለክታሉ። የመከላከል ዘመቻውን ለማካሄድ የግብአት እጥረት አለ እየተባለ ነው። የአንበጣው መንጋ በደረሱ ሰብሎች ላይ የሚያደርሰውን ጉዳት ለመከላከል የደረሱ ሰብሎችን በፍጥነት መሰብሰብ ይገባል ተብሏል። መስፍን አራጌ ዝርዝር አለው።
በሰሜን ወሎ የሀብር ወረዳ መንግስት ኮሙኒኬሽን ጽፈት ቤት ባልደረባ አቶ ስለሽማርዬ እንደገለጹት አርሶ አደሩ፣ አመራሩና ባለሙያው አንበጣውን ለመከላከል የሚችሉትን ሁሉ እያደረጉ ነው። ይሁን እንጂ የመንጋው በፍጥነትና በብዛት አካባቢውን መውረር ጥረቱን ተፈታትኖታል።
አቅም በላይ ነው። አርሶ አደሩ በነቂስ ወጥቷል። የዞኑም ግብርና ባለሙያዎች አሉ፣ የወረዳውም ከፍተኛ አመራሮች አሉ፣ ቀበሌም ሁሉም አለ፣ ልዩ ኃይሎችም አሉ። ንቅናቄ ፍጠር ለመከላከል ጥረት እየደረገ ነው። ግን መንጋው ከአፋር ክልል እየመጣ ስለሆነ ቁጥር ውጭ ነው ያለው። የኬሚካል ርጭትም እንዳይካሄድ አርሶ አደሩ እንስሳዎቻችን ይላሉ፣ ልጆቻችን ይላሉ። እና ስለዚህ አርሶ አደሩን በዚህ መንገድ ኬሚካል ርጭት እንዲካሄድ ብዙም ፍላጎት የለውም።
የት አካባቢ ነው አሁን የተከሰተው?
ሀብሩ ወረዳ ቆላማ አካባቢ ነው። እስካሁን ድረስ ወረዳ ኳንስ ቀበሌዎች በዘጠኝ ቀበሌ የተከሰተው በቁጥቋጦ ላይ ወደ 1743 ሄክታር መሬት የሚሸፍን ነው ጉዳት ያደረሰው።
ሙሉ በሙሉ ወድሟል?
አዎ። 581 ሄክታር ደግሞ በሰብል ላይ ጉዳት ያደረሰው።
እንደ አቶ ስለሺ አሳሳቢውን ያንበጣ ወረርሽኝ ለመከላከል ሶስት አማራጮች ተቀምጠዋል።
ቀበሌውና የወረዳ አመራር የወሰነው ውሳኔ ምንድን ነው? አንደኛ በጂፒኤስ ተነስቶ ርጭት የሚካሄድበት መንገድ ማመቻቸት ማንኛ የተወሰደው፣ ሁለተኛ የአካባቢ ማህበረሰብ በባህላዊ መንገድ እንዲከላከል ነው። በሶስተኛ ደረጃ ግን አጣዳፊ ሆኖ ያየው ምንድን ነው? ሰብሉን መሰብሰብ ነው። ወልዲያ ዩኒቨርሲቲ የሁለተኛ ደረጃ ትምህርት ቤት ተማሪዎችን፣ የመንግስት ሰራተኞችን በማሰባሰብ የማህበረሰብ ንቅናቄ በመፍጠር ሰብሉ የሚነሳበት መንገድ ማመቻቸት ነው።
የዞኑ ምክትል አስተዳዳሪና የግብርና መምሪያ ኃላፊ አቶ ተስፋሁን ባታበል ግን የደረሰ ጉዳት የለም ሲሉ መረጃው ሁኔታውን ያስተባብላሉ።
ስህተት ነው ይሄ። እንዴት ነው ስህተት ያለው? ለምን በአካል እያረጋገጥን ነው አኛ እየተገኘ ግን ከዛው አካባቢ የደረሰን መረጃ ነው ይሄንን የሚያሳየው የእናንተ ዋልት
አይደለም። አንድ ሺ ገና እስካሁን የበላው የተረጋገጠ የለም እኮ። አንደኛ በሚበላበት ደረጃ ላይ አይደለም የነበረው አንበጣው።
በአሁኑ ሰዓት እየበረረ ያለው እኮ አምስተኛ ደረጃ ላይ ያለ ነው አይደለም?
ነው እዛም አይደለም የሚበረው ያለው ራያ ላይ ነው።
በኦሮሞ ብሔረሰብ አስተዳደር ዞን ግብርና መምሪያ የሰብል ልማትና ጥበቃ ቡድን መሪ አቶ ተሾመ ገለቱ በበኩላቸው ያንበጣ መንጋው ከ9000 ሄክታር በሚልቅ ማሳና የቁጥቋጦ ቦታ ላይ መታየቱን ጠቁመው ከ3200 ሄክታር የማያንሰውን በባህላዊና ዘመናዊ መንገድ መከላከል መቻሉን ይናገራሉ። ይሁን እንጂ አንበጣውን ለመከላከል እጥረቶች መከሰታቸውን አልደበቁም።
ኬሚካል እጥረቶች አሉ። እኛ ጋር ያለው አውሮፕላን የምረጭ ነው ULV 95% እሱ ነው። ግን አሁን አርሶ አደር እንዲረዳን ኢሲዎች ናቸው የምፈለጉ።
ምን ማለት ነው
ኢሲ? ኬሚካል ማለት በውሃ የሚበጠበጡ ማለት ነው።
በውሃ የሚበጠበጥ ኬሚካል አቅርቦት እጥረት አለባችሁ?
እጥረት አለብን። ሁለተኛ ደግሞ መርጫ መሳሪያ፣ ይሄ ውሃ የማይጨምርበት ማላታይንም ቢሆን እሱን የምረጭ መርጫ መሳሪያ የለን፣ ዩኤልቪ ነው የምረጭ። ሌላ ደግሞ አልባሳቶቹ የሉም። አሁን በጣም ችግር ያለብን አልባሳት ነው። አርሶ አደር የራሱን ልብስ ለብሶ ነው መርዝ የምረጨው። ይሄ ደግሞ የሰው አካል ላይ ጉዳት ያደርሳል። ህጉም ደግሞ አይፈቅድም። ያው ስንቸገር ነው እንጂ ባለሙያም ያለ አልባሳት ነው የምረጭ። አሁን እሱን ለመፍታት ከወረዳ ጤናዎች ጋር በመነጋገር እቺ አፍንጫ ላይ የምትደረግ እንትናለ ብዙም አይከላከልም ይቀንሳል በምል እሱም ድጋፋለ። ግን አልባሳቶች በጣም እጥረት አለብን።
የኮምቦልቻ እጽዋት ጥበቃ ክሊኒክ ዳይሬክቶሬት ዳይሬክተር አቶ መሐመድ ይመርን በግብአት አቅርቦት እጥረቱ ዙሪያ አናግሬያቸው ነበር።
አሁን ፌዴራል ሌሎች ኬሚካሎችን ያው እስካሁን አላቀረበልንም። ላንበጣ ፖላርኖርም የሚባል ተባይ አለ፣ ሁሉን አውዲያ ሚተም የሚባል ተባይ አለ። ለሱ የቀረቡ ኬሚካሎች ነበር ክሊኒክ ላይ ማለት ነው። ወደ 4000 ሊትር አካባቢ ቀርቦልን ነበር። ከዛ ውስጥ ግን 1500 አካባቢ ሊትር አከፋፍለናል። ነገር ግን ይሄ ሊበቃ አልቻለም።
ከኬሚካል ባሻገር የመርጫ መሳሪያ እጥረትም እንዳለ ተናግረዋል። እና በዚህ ጉዳይ ላይ
እንግዲህ የመርጫ መሳሪያ ምናልባት ከዚህ በፊት ያው በስፋት አርሶ አደሩ ጋር የገባ መርጫ መሳሪያ አለ። አሁን ወደ ኦፕሬሽን በምንገባበት ሰዓት ግን እጥረት አጋጥሞናል። አለ የሚባለው ቁጥር እዛ ስንሄድ በተለያየ መልኩ ወደ ግል እየዞረ ግለሰቦች ደግሞ ያወጡልን አልቻሉም። ፌዴራል የሚያቀርበው መርጫ መሳሪያ አለ። በተለያዩ ሞተራይዝ የመርጫ መሳሪያ በወገብ ላይ ታዝሎ የሚረጭ እሱን ፌዴራል እያቀረበ ነው። አሁንም ወደ 6 አካባቢ አምጥቶልናል። ነገር ግን ወደ ታች ወርደ ለሁሉም ስናከፋፈል አንዳንድ እንኳ አይደርስም። እጥረቱ አሁንም አለ። ይህንን እጥረት ለመፍታት እያደረግን ያለ ነው ምንድን ነው? ዞኑ በጀት ይዞ ዞኑ እንዲገዛ፣ ወረዳዎችን በጀት ይዘው ወረዳው እንዲገዛ ነው። ሌላ በተጨማሪ አርሶ አደሩም ቢሆን ያለው መርጫ መሳሪያ ለዚህ ካልወጣ ለምንም አገልግሎት ስለማይሆናቸው ያላቸውን መርጫ መሳሪያ እያወጡ የሚጠገነው እየተጠገነ ወደ ተግባር የሚገባበት አግባብ መፈጠር አለበት።
ከቀናት በፊት ለአሜሪካ ድምጽ ራዲዮ አስተያየታቸውን የሰጡት በግብርና ሚኒስቴር የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር አቶ ዘብዲዮስ ሰላቶ ይህም ብለው ነበር።
የምንችለውን ያህል አሰራጭተናል። እንደዚሁ ሀገር ውስጥ መከላከያ ትጥቅ ማምረቻ ፋብሪካ የለንም። ሀገር ውስጥ ይህን ያህል የታወቀ አቅራቢም የለም። ግን ከሚመለከታቸው አሁን ዓለም አቀፍ ድርጅቶች ከሚያመርቱ ሀገሮችን በውጭ ምንዛሪ የሚመጣበትን ሁኔታ እየጠየቅን ያለ ነው።
አስፈላጊው ትጥቅ እስኪሟላ ለአገልግሎት የሚውሉ የእጅ ጓንቶች፣ መነጽር፣ ማስክ፣ ቱታ፣ ኮፍያና የመሳሰሉት ትጥቆችን አጥቦ መጠቀም እንደሚገባ አቶ ዘብዴዎስ አሳስበዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን ለዘገባው እናመሰግናለን። ባለፈው እሁድ በአማራ ክልል ሰሜን ሸዋ ዞን መራቤቴ አካባቢ የጋብኮን የግንባታ ድርጅት ለመንገድ ስራ የተሰማራ የግንባታ እቃዎች፣ ተሽከርካሪዎችና መሳሪያዎች ሙሉ በሙሉ መቃጠላቸው ባለ ንብረቱ ተናግረዋል። ንብረቱ መውደሙን የዛኑ መንግስት ኮሚኒኬሽን ኃላፊ አረጋግጠዋል። ፀሐይ ዳምጠው ዝርዝር አላት።
የገበኮን የግንባታ ድርጅት ዋና ስራ አስኪያጅ እና የድርጅቱ ባለቤት አቶ ገምሹ በየነ ለአሜሪካ ድምጽ እንዳሉት ድርጅቱ በአሁኑ ጊዜ በሰሜን ሸዋ ዞን 2 ፕሮጀክት የአስፋልት ግንባታ ተቀብሎ እየሰራ ይገኛል። ባለፈው እሁድም ለግንባታ ወደዛ የተጓዙት ንብረት ላይ ውድመት መድረሱን ተናግረዋል።
ወጣቶቹ ተሰብስበው ወደ ኩባንያው ቅጥር ግቢ ካልገባን በሚል ብጥብጥ ተቀስቅሶ ነበር። ከዛም ስልክ ተደውሎልን እኛም ከዚህ ለወረዳው አስተዳደርና ለወረዳው ፖሊስ ለማስታወቅ መደወል ጀመርን። ከእኛ አቅም በላይ አይደለም እንቆጣጠረዋለን አሉን። ብዙም ሳይቆይ ታዲያ ወጣቶቹ መኪና ይዘው ወደ ቅጥር ግቢው በመግባት የድንጋይ መፍጫ ማሽኖችን፣ ዶዘሮችንና ሌሎች መሳሪያዎችን ማቃጠል ጀመሩ። ይሄ ነው የሆነው።
እሁድ ዕለት በተከሰተው የንብረት ውድመት መረጃ እንደደረሳቸው ወደ ዞን አስተዳዳሪና የጸጥታ ዘርፍ ኃላፊ ደውሎ ስለ ጉዳዩ እንዳጣሩም ተናግረዋል። ይሄ አንደኛ ደረጃ የግንባታ ስራ ተቋራጭ ድርጅት በአገሪቱ በሁሉም ክልሎች የግንባታ ስራዎችን ሰርቶ ለተጠቃሚዎች ያበቃ ያለ ድርጅት ነው ያሉት አቶ ገምሹ በአሁኑ ወቅትም በሰሜን ሸዋ ሊያልቅ የተቃረበና አዲስ የተጀመረ የአስፋልት ስራ እንዳላቸውም ተናግረዋል።
ባሪናን ናኖ ሶማሌ ሆጀት ትግራይ ሆጀት ዴራ ናኖ አማራ
በሶማሌ ክልል በትግራይና በአማራ ክልል በስፋት በተለያዩ አካባቢዎች ሰርቻለሁ። አሁንም እየሰራሁ ነው። ትልልቅ ፕሮጀክቶችን ሰርቼ አጠናቅቄ ማስረክቤያለሁ። አሁን ሁለት ፕሮጀክቶች ከጃችን አለ። አንዱ በመገባደድ ላይ ያለው 98 በመቶ የሚሆነውም ተጠናቋል። የፕሮጀክት ዋጋውም ወደ 1 ቢሊዮን ብር የሚጠጋ ነው። ሁለተኛው ደግሞ ከ1.2 ቢሊዮን ብር በላይ ነው ግምቱ። እርሱ ደግሞ አዲስ የተጀመረ ሲሆን የግንባታው ስራም ገና 20 በመቶ ላይ ነው የሚገኘው። እየተሰሩ ያሉት መንገዶችም ከዓለም ከተማ መሃል ሜዳና ከዓለም ከተማ ዶጎሎ የሚወስዱ ናቸው።
በሰሜን ሸዋ መራቤት አካባቢ ንብረቶቹ ሲቃጠሉ ያዩት ካይን ማኞች አቶ ጌቱ በየኔ ያዩትና የተከሰተውን በስልክ ነግሮኛል።
በስራ ላይ ሳለን የማናውቃቸው ሰዎች ተሰባስበው እየዘፈኑ መጡ። አንድ የድርጅቱ ንብረት የሆነ ተሽከርካሪ ከተማ ውስጥ ተመትቶ ነበር። ከዚያም ሸሽቶ የፖሊስ ጣቢያ ቅጥር ግቢ ውስጥ ገባ። በኋላ ነገሩ እየተባባሰ ሲመጣ ሰዎችም ቁጥራቸው እየጨመረ መጣ። ከዚያ አካባቢ የነበሩ ፖሊሶች እና ሚሊሻዎች ከአቅማችን በላይ መሆኑን ሲያዩ ተኩስ ከፍተው የሰራተኞችን ሕይወት ማዳን ጀመሩ። በስራ ቦታ ላይ ያሉ መሳሪያዎችን ግን አቃጠሏቸው። ኩባንያ ውስጥ የነበሩ መሳሪያዎችን አወደሙ። ነገር ግን የወረዳው ፖሊስና አስተዳደር ድርጊቱን ለማስቆም ከፍተኛ ጥረት አድርገው ነበር፣ ከአቅማቸው በላይ ሆነ እንጂ።
በተከሰተው ጉዳይ ላይ የሰሜን ሸዋ ዞን የመንግስት ኮሚኒኬሽን ኃላፊ አቶ ማሙሽ የንብረት ውድመቱ መንስኤ ነው የተባለውና የተወሰደውን እርምጃ ለአሜሪካ ድምጽ አስረድቷል።
ከዚህ በፊት ውይይት ተደርጓል። ከባለቤቱ ጋርም ማሻሻያ ተደርጓል። እኩል ተጠቃሚ አይደለንም፣ የክፍያ ልዩነት አለ። በክፍያ ልዩነት ቅሬታ የሚያነሱ ወጣቶች ነበሩ። ከሌላ አካባቢ መጡትና እኛ እኩል አንከፈልም የሚል ቅሬታ የነበራቸው ወጣቶች አሉ። ሁለተኛ አካባቢውን ደግሞ የሰለጠነ ባለሙያ በመውሰድ በኩልም የአካባቢውን ወጣቶች አያካትትም የሚል ቅሬታ ነበራቸው ከዚህ በፊት። አሁን ከረንት የሆነው ነገር ያው መነሳሳት ስላለ የተለያየ ቦታ እነኛ ነገሮች ትንሽ ሰውን ስሜት ውስጥ እየከተቱ መምጣታቸው እንጂ ይህን ችግር ከዚህ በፊት በውይይት ምክንያት ማቻቻል ተሞክሯል። ከዚህ በፊትም ማለት ነው በውይይቶቹ ላይ ከወጣቶቹ ጋር ከሀገር ሽማግሌዎች ጋር እና ሃይማኖት አባቶች ጋር በመሆን ውይይቶች ተወያይተው ፈጥተዋል። በሰላም አጠናቀዋል ውይይት እዛ አካባቢ ያለውን ጋዎች ግን እዛ ላይ የተሳተፉ የማጥራት ስራው መሀል ነው የሚለው ያው ለጊዜው እንግዲህ የተከሰተው ነገር ወንጀል ስለሆነ እሱን የማጥራት ስራ ነው የተገኘውን ሰው የመያዝ ነው ያለው። ግን ማነው ትክክለኛው ችግር ፈጣሪ የሚለውን ነገር ፖሊስ እያጠራ ነው ያለው።
የወደመው የድርጅቱ ንብረት ከ1.2 ቢሊዮን ብር በላይ የሚገመት ሲሆን ያልተጣሩ የወደሙ ንብረቶች አሉ ሲሉም ተናግረዋል የድርጅቱ ኃላፊና ባለቤት አቶ ገምሹ በየነ። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
አመሰግናለሁ ፀሐይ። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን 3:33 ሆኗል አዲስ አበባ ላይ። ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንደዚሁም በአሃዱ ራዲዮ 94.3 ላይ ልትከታተሉ ትችላላችሁ። ፕሌይ ስቶርና አፕ ስቶር ገብታችሁ የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑም በቀላሉ ዝግጅቶቻችንን ማግኘት ትችላላችሁ። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። ከምሽቱ 2 ሰዓት እስከ ምሽቱ 2:30 ጋቢና በሚል ርዕስ የሚቀርብላችሁን ስርጭታችንን በ19ና በ25 ሜትር ባንድ አጭር ሞገድ እንድትከታተሉ እንጋብዛለን። የስርጭቱ ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኑ አልሳንቶስ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው፣ ዋና አዘጋጅ ትዝታ በላቸው ነች። እያስተናገድናችሁ ያለ ነው ሶሎሞን አባትና
አዳነች ፍስሐየንን። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ሬዲዮ ጣቢያ ነው።
የብዙ ኢትዮጵያውያን ሕይወት የጠፋበትን የሰሞኑን የኦሮሚያ ቀውስ መንስኤዎች ሁከቱ በሕይወትና በንብረት ላይ ያደረሰውን ውድመት ይዳሰሳል። ተከታዩ ዝግጅት የተጠያቂነትን ጉዳይ ያነሳል። የተባባሰ ሁኔታ እንዳይፈጠርና ለዘላቂ መፍትሄ የሚያግዙ ጠንካራ መፍትሄዎችን ለማጤንም ይሞክራል። የእርቀ ሰላም ኮሚሽን ምክትል ሰብሳቢን የትነበርሽ ንጉሴን ያወያየው አሉላ ከበደ የውይይቱን ሁለተኛ ክፍል ቀጥሎ ያቀርባል።
ለሚበልጥ ዓላማ መሸነፍ ነው ማሸነፍ የሚል ሐሳብ ነው ያስረገጥሽው የትነበርሽ። ምናልባትም ከጊዜው ጋር የሚሄድ ራቅ ያለውንም መንገድ ለሚመለከት ተገቢ ሐሳብ ይመስለኛል። በእርግጥ ሊረዱ በሚችሉ መንገዶች እንነጋገር። ይህ የመጨረሻው ድንገት አቶ ጀዋር መሐመድ የኦሮሞ አክቲቪስት እና የኦሮሞ ሚዲያ ኔትወርክ ስራ አስፈጻሚ መንግስት ያደርግለት የነበረውን ጥበቃ ሳያሳውቅና ያለ ቦታው የመሳብ እርምጃ ተወሰደ የሚል ነው። ያን ተቃውሞ የተነሱ ሰዎች የወሰዱት እርምጃ በምክንያትነት የተለኮሰውን በዛ ድንገት ነውና ያ መንግስት ሊወስድ ነበር የተባለው አሁን ድረስ እያወዛገበ ያለ ነገር በእርግጥ አቶ ጀዋር ባለው መንገድ የተወሰደ ከሆነና ሳያሳውቋቸው ለአደጋ የሚያጋልጣቸው ሁኔታ ተፈጥሮ ከሆነ ምላሹ ግን በየትኛውም አካባቢ ያሉ ሰዎች ላይ ጥቃት መፈጸም ነበረበት ወይ? እንዴት ነው ቅዋሜ በሰላማዊ መንገድ የሚገለጸው?
ይህንን ጉዳይ ተንትኖ ለማየት ያለኝ መረጃ በቂ ነው ብዬ አላምንም። ምክንያቱም በፌስቡክ ላይ እና በተወሰኑ ሚዲያዎች ላይ የተነገረ ነገር ብቻ አይደለም እውነት ማለት እና ለአንድም የህግ ባለሙያ እውነት ከብዙ ነገሮች ጀርባን ፈልፍለህ ልታገኘው ስለምትችል እዚህ ላይ ተንተርሶ ድምዳሜ መስጠት አስቸጋሪ ይሆናል ብዬ አስባለሁኝ። ግን እንደ ዜጋ እንደ ኢትዮጵያዊ የሚሰማኝ ነገር በማንኛውም ሁኔታ ውስጥ ዛሬ ያለንባት ሀገር ያስ ለመነጋገር እድል የሚያሳጣ ወይም ደግሞ ጠረጴዛ የሌለባት ሀገር ናት ኢትዮጵያ ብዬ አላምንም። እርግጥ ነው ማንም ሰው በምንም አይነት መልኩ ማንኛውም ሁኔታ ደህንነቱ አደጋ ላይ ሊወድቅ አይገባም። እንኳን ኢትዮጵያዊ የሆነ ሰው ኢትዮጵያ ውስጥ ሆኖ ማንም ሰው ሰው እንደ ሰው። ስለዚህ የማንም ሰው ደህንነት በምንም አይነት ሁኔታ ሰዎች ሲፈልጉ የሚሰጡትና ሰዎች ሲፈልጉ የሚነፍጉት ነገር ሊሆን አይገባም። ነገር ግን እንዳልኩ በሰላምና ደህንነት ፍልስፍና ውስጥ አንድን ነገር ዝም ብለህ ከዛው ከቀኑ ተነስተህ አታየውም እና ጠልቆ ማየት እና ዝርዝር ዳሰሳ ማድረግ ያስፈልጋል። ይሄን ነገር ትክክል ነበር ወይ ሚዛናዊ ነበር ወይ አልነበረም ወይ ብሎ ለመናገር እንደዛ አይነት ጥልቅ እይታ ይጠይቃል። ዞሮ ዞሮ እኔ ግን በምንም አይነት ሁኔታ ውስጥ እንሆን አሁን ባለንበት መነጋገር የምንችልበት አትሮኖስ ታጥፏል ብዬ አላስብም። ሰዎች ተገለው ወይም ደግሞ በብዙ መልኩ የተጠራቀመ ብሶት ያላቸው ሰዎች ሊኖሩ ይችላሉ እና የነዛን ሰዎች ብሶት ለማስተናገድ አማራጮች የሉንም ወይ አሉን ወይ ብሎ ማለት ትንሽ እሱን ማየት ያስፈልጋል። በእኔነት አሁንም ኢትዮጵያ የምትባል ሀገር አለችን፣ የጋራ ሀገር አለችን እና ምንም አይነት ሁኔታ ውስጥ ብንሆን በተለይ ደግሞ ከኛ ትንሽ የመማር እድሉ ፈጣሪ ካመቻቸልን ሰዎች በተቻለ መጠን ከሚያባብሱ ወይም ደግሞ ነገሮችን ወደ አዘቅት ከሚወስዱ ነገሮች በመቆጠብ ወደ ተሻለ ነገር የሚያመጡ ነገሮችን ብናደርግ በዛ መልኩ ብልጫ ማንጣት ይቻላል ብዬ አስባለሁኝ። ምናልባት አልተለማመድነውም ካልሆነ እኛ ወይ መሀል ላይ በትውልድ ጠፍቶ ከሆነ አላውቅም፣ የእኛ ትውልድ ጠፍቶን ከሆነ አላውቅም እንጂ እናት አባቶቻችን አያቶቻችን ቁጭ ብሎ የመነጋገር ስልክ ሞባይል ሳይኖራቸው እንደኛም ትልልቅ አዳራሽ ሳይኖራቸው ዛፍ ጭምር እየተነጋገሩ ችግሮቻቸውን የመፍታት ባህላቸውን አይተናል። ኢትዮጵያውያን ሆ ብለው የሚነሱት ጠላትን ለመመከት እንጂ ወንድማቸውን ጎረቤታቸውን ለመምታት አይደለም ታሪካችን እና ምናልባት ከትላንታችን ካነስን ምሽ የታሪክ ተጠያቂ የሚያደርገን ይመስለኛል። በእኔ በኩል በማንኛውም አግባብ በማንኛውም ሚዛን የመነጋገር ባህልን የሚያጎለበት በመነጋገር ችግርን የሚፈታ ጥንካሬ ወይም ጀግንነት ከዚህ የሚመነጭ ሆኖ የሚታይበት ማህበረሰብ መፍጠር መቻል አለብን። ይሄ ነው ማምነው። ምክንያቱም አሁን የምናያቸው በጣም ብዙዎቹ የሚፈጸሙ ነገሮች የእኛን ስብዕና ወይም የእኛን ሁኔታ ይመጥናሉ ወይ ብዬ ሳስብ ምናልባት ከዚህ የተሻለ መሆን ስለምንችል በዚህ መልኩ ባንገለጽ፣ በዚህ መልኩ ባንፈረድ እንደ ኢትዮጵያዊ ጥሩ ይሆናል ብዬ አስባለሁ። ያም ሆኖ ግን ደግሞ አንዳንድ ጊዜ ያልተጠበቁ ነገሮች ይከሰታሉ እና እዚህ መልኩ ተጠብቆ ነበር ወይ የሚለውን ነገር እርግጠኛ መሆን አይቻልም። ምክንያቱም እኔ አይደለሁም ከዚህ ነገር ጀርባ በደንብ ከኔ የበለጠ በጥልቀት የሚያውቁት ሰዎች ትንታኔ ሊሰጡበት ይችላል። እኔ ግን የማምነው በምንም ይሁን በደንብ ደስተኛም ላንሆን እንችላለን። በጣም ብዙም ተስፋ ላይኖረን ይችላል። ግን ሀገር ስላለን በመነጋገር ነገሮችን መቀየር የምንችል ብሎ አሁን አለ።
መልካም
እድል ይኖራሉ። ሌላ ጥያቄ ነው
እድሉ አለ ብለሻል። አሁን በእርግጥ ያ እድል ባለበት ሰዓት ነው መነጋገሩ ሊቀድም የሚገባው። ምናልባትም ከጊዜው ጋር የሚሄድ ራቅ ያለውንም መንገድ ለሚመለከት ተገቢ ሀሳብ ይመስለኛል። በዚህ ሰዓት በደል በደረሰባቸው አሰቃቂና የጭካኔ ጥቃት ለደረሰባቸው ወገኖች በእነሱ አይንስ ተጠያቂነት ይኖራል ወይ? በተደጋጋሚ እየደረሰ ያለ ጥቃት ነው። አንድ ቦታ የሚደርስ ጥቃት የሚጠየቅ ስለሌለ ሌላ ቦታ ሲደገም እናያለን። በአጭር ጊዜ ውስጥ በርካታ ቦታዎች የብዙ ሰዎች ህይወት በከንቱ አልፏል። ሌላ ጊዜ የማይደፈሩ የሚመስሉ የእምነት ቤቶች ጥቃት ሲሰነዘርባቸው እያየን ነው። ተጠያቂነት በሌለበት ዘለቄታ ያለው መረጋጋትም ለዘላቂ ሰላምም ዋስትና አይኖርምና በሌሎች ላይ በኃይል የሚፈጸም በደል መቼ ነው በደል ፈጻሚውን ተጠያቂ የሚያደርገው? በርቀ ሰላም ኮሚሽኑ እንደሚሳተፍ የሰላም ተሟጋች ብቻ ሳይሆን እንደ ህግ ባለሙያም ጭምር የት ነበርሽ?
እንደምታውቀው ዜጎች ማህበራዊ ውላላቸው ከመንግስት ጋራና መንግስት ግዴታ ተሸካሚ ወይም ዲዩቲ ቤረር እንለዋለን በህግ ቋንቋ። መንግስት ሁልጊዜ የዜጎቹ የግዴታ ኩሊ ነው፣ የዜጎቹ ግዴታ ተሸካሚ ነው። ዜጎች ደግሞ መብት ባለመብት ናቸው እና መንግስት ያው እንግዲህ እያንዳንዱን መብት የማሟላት የመጠበቅ እና የማክበር ግዴታ አለበት እና የመጠበቅ ግዴታው ላይ ምን ያህል ሚናውን እየተወጣ ነው የሚለው ጥያቄ ውስጥ አሁን እየወደቀ ይመስላል። መንግስት ነው ይሄንን ለማንም አትሰጥም። ለምን? ያው ኢትዮጵያ ሀገር ነች፣ መንግስት አላት እና ለመንግስት ነው የምንሰጠው። በሌላ ሁኔታ ውስጥ ለምሳሌ የዜጎች መብቶች የሚጠበቁባቸው ሁኔታዎች በልዩ ሁኔታዎች ውስጥ በሌሎች አካላት የሚወድቁባቸው ጊዜያቶች ይኖራሉ። ግን እንደኛ እንደ ኢትዮጵያ አይነት ባለች ሀገር ትልቅ ሀገር ትልቁ ስራ የመንግስት ነው እና መንግስት እንግዲህ አሁን ብዙ ጊዜ በግጭት አፈታት ስነ ትምህርት ውስጥ እንደዚህ አይነት ሁኔታዎች የአቅምና የፍላጎት ጉዳይ ተብሎ ይወሰዳል እና አንዳንድ መንግስታት ፍላጎት አላቸው፣ አቅም የላቸውም። እነሱ ግን አቅም የለንም ብለው ሲጠይቁ ያው የአቅም ድጋፍ ይደረግላቸዋል ከሌሎች ዓለማት አሜሪካንም ጨምሮ ከምዕራቡም ዓለም ጨምሮ ከህዝብም ጨምሮ። ሌሎቹ ደግሞ ፍላጎቱ የላቸውም ያንን ነገር ለማድረግ እና አቅሙ አላቸው ግን ፍላጎት፣ አንዳንዶቹ ደግሞ አቅሙን ፍላጎቱም አይኖራቸውም። እና መንግስት ግዴታውን በአግባቡ እየተወጣ ነው ወይ? እኔም ሙሉ በሙሉ እየተወጣ ነው ብዬ አላምንም። ግን ያለበት ችግር የአቅም ነው የፍላጎት ነው የሚለውን እንደገና ፈርደር ጥናት ይፈልጋል፣ ጠልቆ ማየት ይፈልጋል። እና መንግስት ይህን ለማድረግ አቅም አንስ ወይ ነው ካለ የአቅም ድጋፍ የቅም አይ ፈቃደኛ አይደለም አለበት። ግን ያን ሲጠይቅ መንግስት አና እስካሁን ብዙም አላየንም አቅም ችግሩኛል እና በዚህ መልኩ ሰፖርት ልደረግ የሚል ነገር አይታይም። ግን ደግሞ አሁን ባለንበት ሁኔታ ያው መንግስት ብቻ መንግስትን ብቻ ብለን ማለፍ አንችልም። ለምን? ያው መንግስትም ከዚህ ህዝብ የወጣ ነው። መንግስት ከሌላ ፕላኔት የመጣ ነገር ስላልሆነ ብዙ ጠረጴዛ ዙሪያ ውይይቶችን መነጋገር አለብን። ብዙ ጊዜ ሳንነጋገር ይለመዳሉ። አሁን በፊት አንድ ሰው ሲገደል እኮ ትልቅ ነገር ነው። አሁን እኮ በቀን 60-50 ሰው የምትሰማበት እና ከሁሉም ቦታ ደግሞ ሰዎች ከቤታቸው ተጠርተው የሚረሸኑበት በጣም ከባባድ ሁኔታዎች ነው የምንሰማው እና ይሄ በጣም ሊያሳስበውና የመንግስት የዜጎችን ደህንነት የመጠበቅ ስራውን ከቢዝነስ አዝ ዩዥዋል ወይም ከተለመደው አግባብ ትንሽ ለየት ባለ ሁኔታ ብልህነትን እና መቀናጀትን መናበብን በሚጠይቅ መልኩ ሊያረገው የሚገባ ነገር ነው ብዬ አምናለሁ። ስለዚህ ይህንን ነገር ሙሉ በሙሉ ለመንግስት የምንሰጠው ግዴታ ነው እና መንግስት ሊለምደው አይገባም። ይሄ የምለው ሌላ ሀገር እኮ 10 ሰው ሞተ በጎርፍ ሲባል የቢቢሲና ሲኤንኤን ትልቅ ዜና ነው። እኛም የሀዘን መግለጫ እናስተላልፋለን። አሁን ግን እኛ ሀገር ውስጥ ይህ ሁሉ ሲሆን ሊለምደው አይገባም። ቢያንስ እየተወሰዱ ደግሞ ያሉ እርምጃዎች ሊኖሩ ይችላሉ። ያንን ደግሞ ለህዝብ ማሳወቅ አለበት። ለምን? ህዝብ መተማመን የሚችለው ሲያውቅ ነው። የሚወሰደውን ነገር አውቅ ያለው ይህን እርምጃ ለዚህ ተደርጓል ሲል ነው እንጂ በጣም ብዙ መተንበዮች አሉ፣ በጣም ብዙ መላምቶች አሉ እና አንዳንድ ጊዜም አላስፈላጊ የሆኑ ጉዳዩን በጣም ከሆነ በላይ አጋነው የሚያቀርቡ መጋነኖች እና ለምንድን ይህ የሚፈጠረው መንግስት መረጃ ሳይሰጥ ሲቀር ወይም ደግሞ በጉዳዩ ላይ እርምጃ ሳይወስድ ሲቀር ሌሎች አካላት እድሉ ይኖራቸዋል፣
ያን የሚሙላት እድሉ ይኖራቸዋል።
የመንግስትን ገጸ ባህሪ ተላብሰው የመጫወት እድሉ ይኖራቸዋል እና ያ በጣም አደገኛ ነው እና ልንመለስበት የማንችለው ቁልቁለት ውስጥ ሁላችንም እንዲሆን ይገባል እና መንግስት የመጠበቅ ከዛም ገብሮ ደግሞ እያደረገ ያለውን ነገር ካለ በተከታታይ ለህዝቦቹ መረጃ የመስጠት ግዴታ አለበት፣ የህግ ግዴታ አለበት። ምርጫ አይደለም ይሄ ለመንግስት ግዴታው ነው ብዬ ነው ማለት ነው።
አድማጮች፣ ከእርቀ ሰላም ኮሚሽን ምክትል ሰብሳቢ የትነበርሽ ንጉሴ ጋር የተካተተውን ውይይት ሙሉ ዝግጅት በድረ ገጻችንና በፌስቡክ ገጻችን እናኖራለን። ተከታተሉን። በህዳሴ ግድብ በአባይ በኢትዮጵያና በግብፅ ግንኙነቶች ላይ የተደረገ ውይይት ተከታዩ ክፍል ነው አሁን የሚቀርበው።
በፕሬዚዳንት ዶናልድ ትራምፕ በተጠራው የፊታችን ረቡዕ ዋሽንግተን ላይ ይካሄዳል በተባለው የኢትዮጵያ የሱዳንና የግብፅ የውጭ ጉዳይ ሚኒስትሮች ስብሰባ ላይ ኢትዮጵያ እንደምትገኝ መንግሥቷ አስታውቋል። ፕሬዚደንት ትራምፕ ስብሰባውን የጠሩትና ኃላፊነቱንም ለገንዘብ ሚኒስትራቸው ስቲቨን ምኑቺን የሰጡት የካይሮ አቻቸው አብዱልፋታህ ኤልሲሲ በ74ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤው ወቅት ኒውዮርክ ላይ በጠየቋቸው መሰረት እንደሆነ ተገልጿል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢያት ጌታቸው ዛሬ በሰጡት መግለጫ የዋሽንግተን ሐሳብ ድርድር ሳይሆን ውይይት ማካሄድ ነው ብለዋል። ሰሞኑን የኢትዮጵያ የውሃ የመስኖና ኢነርጂ ሚኒስትር እና የዚህ የኢትዮጵያ ድርድር መሪ ዋሽንግተን ዲሲ ላይ ነበሩ። በዓለም ባንክና በዓለም አቀፍ የገንዘብ ድርጅት ወይም IMF ስብሰባ ላይ ተገኝተው ተመልሰዋል። ለመሆኑ ኢትዮጵያ የሶስተኛ ወገን ሐሳብ የድርድር የአደራዳሪ ሐሳብ ትቀበል ይሆን እንዴ ብዬ ጠይቄያቸው ነበር አዲስ አበባ እንደገቡ።
የሶስተኛ ወገን አደራዳሪ በኢትዮጵያ በኩል ተቀባይነት የለውም። ገና ቴክኒካል ጉዳዮችን አልጨረስንም። አብዛኛው ያሉ ልዩነቶች ቴክኒካል ጉዳዮች ናቸው። ነገር ግን አንተ እንዳልከው ንግግር አድርገውም እንደሆነ አላውቅም ሁለቱ ፕሬዚዳንቶች። ነገር ግን ድርድር መቼም የሚደረገው ሁሉም ተደራዳሪ አካል እንደራደር በዛ መልክ የሚል ተመሳሳይ አቋም ሲኖረው ነው። በኢትዮጵያ በኩል ግድብ እየሰራ ነው ያለ ነው እኛንን። ይህ ግድብ ደግሞ በታችኛው የተፋሰስ ሀገሮች ላይ ጉልህ ተጽዕኖ እንደማያሳድር ግልጽ አድርገን ያንኑ መተማመን ለመፍጠር ሁለቱን ሀገሮች ወደ እኛ ጋብዘን የተለያዩ ውይይቶችን አድርገናል። የግድቡ የውሃ ሞላልና ወደፊት የውሃ አስተዳደር ጉዳዮችን የሚመለከት እየተወያየን ያለ ነው። በቅርቡ መሪዎቻችን የኢትዮጵያ ክቡር ጠቅላይ ሚኒስትር ዶክተር አብይና አልሲሲ ራሽያ ላይ ተገናኝተዋል እና የሰጡት አቅጣጫ አለ። ያም ምንድነው? የቴክኒካል ጉዳዮች በቴክኒካል ትራክ እንዲጠናቀቁ፣ ሌሎች የፖለቲካ ጉዳዮችም ካሉ ደግሞ በፖለቲካ ለመወያየት የሚል ስምምነት ላይ ደርሰው ያን እንግዲህ በቅርቡ ቴክኒካል ዲስከሽኑ ይቀጥላል ማለት ነው። ያም ማለት የውሃው አሞላል የመጨረሻ መስማማት የምንችለውን ለመስማማት፣ ልዩነቱን ካሉ ልዩነቱን ወደ መሪዎቹ የማምጣት ሂደት እንከተላለን ማለት ነው። ግብዣ ስለተባለ በእርግጥ ግብዣው እየተላከ ይመስለኛል ውጭ ጉዳይ ሚኒስቴር እኔም ሰምቼዋለሁ። ነገር ግን ያ ሊኖር የሚችለው በውስጡ የማደራደር ሳይሆን ሶስቱን የውጭ ጉዳይ ሚኒስትሮች አንድ ላይ ማምጣት ጉዳይ ይሆናል እና በኢትዮጵያ በኩል ከቴክኒካል ትራክ የሚወጣ አስቸጋሪ ነገር አለ ብለን አናምንም። ግን የድርድር አሳች ተብሎ ሊወሰድ አይችልም። ሶስቱን ውጭ ጉዳይ ሚኒስትሮች ምናለው አንድ ላይ ማምጣት ሊሆን ይችላል እንጂ ዘሌቶች እንግዲህ ደብዳቤ ተጻፈ ከተባለበት በኋላ ነው ሁለቱ መሪዎች ተገናኝተው አቅጣጫ የሰጡበት። ስለዚህ ኦቨርራይድ የሚያደርገው የሁለቱ መሪዎች ጋራ አቅጣጫ የሰጡበት ጉዳይ እንጂ ከዚያ በፊት የተደረጉ ነገሮች አይሆንም ማለት ነው።
የታላቁ ህዳሴ ግድብ ግንባታ የቴክኒክ ጉዳዮች ሩሲያዊቱ ሶቺ ከተማ ውስጥ በተካሄዱ ውይይቶች መሰረት እንደሚቀጥሉ አቶ ነቢያትም ዛሬ ተናግረዋል። መስሪያ ቤቱ በፌስቡክ ገጹ ላይ ባወጣው መረጃ ይጠቁማል። ይህንን ሚኒስትር ስለሺ በቀለ ቀደም ሲል ከተቋቋሙት በስተቀር ግን ስለ ሶቺ ውይይት ይዘት ከውጭ ጉዳይም ሆነ ከጠቅላይ ሚኒስትሩ ጽህፈት ቤት የወጣ ዝርዝር መረጃ የለም። የህዳሴ ግድብ ግንባታን በሚመለከት የኢትዮጵያን አቋም በምልአት የሚያስረዱ ባለሥልጣናቷን ወደ ተለያዩ አገሮች መላኳን ኢትዮጵያ ቃል አቀባዩ አክለው ጠቁመዋል። ከመንግሥት ተጨማሪ ማብራሪያዎችን ለመጠየቅ ሙከራዎች አድርገን ነበረ። ከውጭ ጉዳይ ሚኒስቴርና ከጠቅላይ ሚኒስትሩ ጽህፈት ቤት በተለይ ለውጭ ጉዳይ ቃል አቀባይ አቶ ነቢያት ጌታቸው ሰሞኑን በተከታታይ ያደረግናቸው ጥሪዎች ምላሽ ሳያገኙ ቀርተዋል። ለማንኛውም ገንዘብ ድርጅቱና በዓለም ባንክ ስብሰባ ላይ ሰሞኑን የኢትዮጵያው የውሃ የመስኖና ኤነርጂ ሚኒስትር ተገኝተው ነበረ። እንደዚሁም የዓለም ባንክ ፕሬዚደንት ዴቪድ ማልፓስ በዚህ በመጪው ሳምንት ስብሰባ ላይ እንዲገኙ ተጋብዘዋል። ግብዣውንም መቀበላቸውን ቃል አቀባያቸው ተናግረዋል። የዓለም ባንክ ለህዳሴ ግድብ ግንባታ ብድርም ሆነ ድጋፍ አይሰጥም፣ እምቢ ማለቱ ቀደም ሲል ተገልጿል። እና በረቡዕ ስብሰባ ላይ የዴቪድ ማልፓስ መገኘት ትርጉም ምን ይሆን? ሚኒስትሩ ዶክተር ስለሺ መልስ ሰጥተዋል።
የእነሱ ፈቃደኝነት ሳይሆን እንደዚህ አይነት ነገሮች ትራንስባንደሪ የሚሆኑ ፕሮጀክቶች እንደ መጥፎ አጋጣሚ ሆነ ኢትዮጵያ አፕስትሪም ካንትሪ ነች፣
አፍሪካ ተርታወር ስለሆነች ሁሉ
የራስጌ ሀገር ማለት ነው።
የራስጌ ሀገር በመሆኗ ወደ እሷ የሚፈስ ነገር የለም። ግን ከእሷ በርካታ ወንዞች ይፈሳሉ። እንደ ወርልድ ባንክ ፖሊሲ ደግሞ የማንኛውም ፕሮጀክት የታችኛው ሀገሮች ይሁንታን ይፈልጋል። አንድ ፕሮጀክት ሲሰራ በግልጽ ምክንያት እንግዲህ እንደ ህዳሴ ግድብ አይነት የውጭ ድጋፍ በሚፈልጉበት ጊዜ ይሁንታ ከታችኞቹ ሀገሮች ስለማያገኙ የወርልድ ባንክ ፋይናንስ ማግኘት አይቻልም። እና የዚህ አይነት ኮምፕሊኬሽን ስላለው ነው የወርልድ ባንክ ወይም የአፍሪካ ዲቨሎፕመንት ባንክ ፋይናንስ በቀላሉ የማያገኘው ማለት ነው።
ታዲያ የዓለም ባንክ ፕሬዚደንት ዴቪድ ማልፓስ በዚህ በሰሞኑ በጥቅምት 26ቱ የዋሽንግተን ጉባኤ ላይ እንዲገኙ ለምን ተፈለገ?
እኔ እሱን አላውቅም። የጋበዛቸውን አካል ምናልባት እናንተ ጎረቤት ስለሆነ ብጠይቋቸው ይሻላል።
ሌላው ክቡር ሚኒስትር፣ በጠቅላይ ሚኒስትር አብይ አህመድና በፕሬዚደንት አብዱልፈታህ ኤልሲሲ መካከል ያለው የግል ግንኙነት ምን ይመስላል? በተገናኙ ጊዜ እንዴት ነው የሚያወሩት? እናንተስ ሚኒስትሮቹ ስትገናኙ መንፈሳችሁ እንዴት ነው?
ሁለቱም ሲገናኙ ተገቢ የሆነ መፍትሄ ሰጪ ዳይሬክሽኖች እየሰጡ ነው የሚለያዩት። ይሄ ጉዳይ ቴክኒካል ጉዳይ ስለሆነ አንዳንድ ጊዜ የውጭ ጉዳይ ሚኒስትሮች ባካቸው እዚህ ውስጥ አትግቡ፣ የውሃ ሚኒስትሮች ይፍቷቸው፣ ይህንን ጉዳያቸው የቴክኒካል ጉዳይ ነው፣ ሳይንቲስቶች አናላይዝ አድርገው ይፍኑ ብለው ጥብቅ መሳሰቢያዎች ይሰጣሉ። ከሌላ እንግዲህ አንዳንድ ጊዜ አልፎ አልፎ የሚታዩ በተለይ ከግብጽ በኩል የውጭ ጉዳይ ሚኒስትሮ ኢንተረስት አለ፣ ሁሌ ኢንተርፌር ያደርጋሉ። እና እኔ የምመለከተው ሶስታችንም የውሃ ሚኒስትሮች የሱዳንን፣ የግብጽን፣ እኔም ሙያውን በደንብ እናውቃለን። በቀላሉ በቴክኒክ የሚፈታ ነው። ግን የሚያየው ሁልጊዜ ከድርድሮቻችን ጀርባ ውሳኔ የሚሰጠው በውሃ ሚኒስትሩ ሳይሆን በሌላ አካል ስለሆነ ያስቸግራል። ቀጥታ የሚወስኑ ቢሆኑ የማይፈታ ነገር ስለሌለ ቴክኒካል ጉዳዩን እንፈታለን በየጊዜው። ሚኒት ለመፈረም ወይንም ደግሞ የመጨረሻውን ውሳኔ ለመስጠት ሁልጊዜ ኮንሰልቴሽን ብለው ስለሚወጡና ያንን ስለማይስማሙ ነው አንደኛው ዋናው ችግር። እዚህ በመሪዎቹ ደረጃ ያለው የሚሰጡ ዳይሬክሽን ሁልጊዜ ግልጽ ነው። ጉዳዩ እንዲፈታ በቴክኒካል መንገድ እንዲፈታ አቅጣጫ ይሰጡበታል። ግን በመሀል ላይ የሚከሰቱ ጥንፍ የያዙ ጉዳዮች ናቸው ችግር እያመጡ ያለ።
ጠቅላይ ሚኒስትር አብይ አህመድ በቀደሙ የፓርላማ ንግግራቸው ላይ ምናልባት ፕሬዚደንት ኤልሲሲ የውስጥም ችግር ካላቸው እንደው የሚያስጨንቃቸው ነገር ካለ እስቲ በግል አናግራቸዋለሁ ሶች ላይ ብለው ነበር። መቼም እንደው ዝም ብለው ተነስተው የአንድ ሀገር ጠቅላይ ሚኒስትር እንዲህ ይላሉ ማለት ይከብዳልና በዚህ ጉዳይ ላይ የተነጋገሩበት ምስጢር አለ የውስጣቸው የሆነ ምናልባት ምስጢር ከሆነ ላይነግሩኝ ይችላሉ። በእርግጥ ግን እንደው የሚነገር ነገር ካለ
ክቡር ጠቅላይ ሚኒስትሩን ገና አላገኘኋቸውም። በውጭ መግባቴ ነው እና በእርግጥ የውስጥ ጉዳያቸውን በግብጽ በኩል ያለውን አላውቅም። ስፔኩሌሽን ነው።
እንግዲህ ጠቅላይ ሚኒስትሩ በዚህ ላይ ማብራሪያ ይሰጣሉ ተብሎ ይጠበቃል። እንግዲህ ሰሞኑን ሌላው የኢትዮጵያ ሁከቶች እጆች ያሉት ካይሮ ላይ ነው እያሉ የሚናገሩ ብዙ አሉ፣ በግልጽም ውስጥ ውስጡንም። በተለይ ከዚህ ከህዳሴ ጋር በተያያዘ እና ከአባይ ውሃ ጋር በተያያዘ ግብጽ ኢትዮጵያን ለማተራመስ አትተኛም እያሉ ብዙ ክሶችና ወንጀላዎችን የሚያሰሙ አሉ። በቪዲዮ ከካይሮ እየተቀረጹ የሚወጡ አንዳንድ የመገናኛ ብዙሃን ውጤቶች ማቴሪያሎችም አሉ። በዚህ ላይ እርስዎ እንደ መንግስት በቅርብ የምትከታተሉት የምታውቁት ነገር አለ?
በርካታ ጽሁፎች የሚወጡትን አሉ። ያው ኮንስትራክቲቭ አይደለም በሚዲያዎቻቸው የሚወጡት። የግድቡን ፖዘቲቭ ሳይድ በፍጹም ማየት የማይፈልጉ ያው ፕሪኦኪፓይድ የሆነ አቲቲዩድ ያለበት ነው እና ያን ሌቭል በየጊዜ ሚዲያ እንዳሰሳ እና አናሊሲስ እናያለን። በተረፈ ግን ኢንተርናል ሴኪዩሪቲ ያሉትን ጉዳዮች ብዙም በእኔ ቢሮ በኩል የሚደረግ ክትትል የለም።
በግል እርስዎን የሚመለከት ጋር ልምጣ። መቼም የኢትዮጵያ የደም ስሯ የህይወቷ መሰረት የሆነ መስሪያ ቤት ነው የሚመሩት በሁሉም አቅጣጫ የውሃ የመስኖና የኤሌክትሪክ ኃይል ሚኒስትር ኖት እና እንደው ለማስታወስ ያህል ለአድማጮቻችን እርስዎ የምህንድስና ባለሙያም እንደሆኑ ይታወቃል። እስቲ በትንሹ ያጫውቱን፣ ራሱን ያስተዋውቁን በመጨረሻ ክቡር ሚኒስትር።
እኔ የውሃ መስኖና ኤነርጂ ሚኒስትር ነኝ። ስራ ሲጀምር አርባ ምንጭ ወተር ቴክኖሎጂ ኢንስቲትዩት አስተምር ነበር። በእኔ አይነት ሙያ በርካታ ወጣቶችን ኢትዮጵያውያኖችን አስተምር ያለው እስከ ግራጁዌት ፕሮግራም በምህንድስና በተለይ በመስኖ በግድብ ግንባታ በሃይድሮፓወር ዙሪያ ለዩኒቨርሲቲው መመስረት ዋናውን ሊድ ሮል ተጫውቻለሁ። እንዲሁም ዩኒቨርሲቲውን
ከውሃ ቴክኖሎጂ ኢንስቲትዩት ወደ ሙሉ ዩኒቨርሲቲ ሲዘዋወር 3 ዓመት ያዘጋጀሁት እኔ ነበርኩ፣ ሙሉ ዩኒቨርሲቲ እስኪሆን። ከዚያም በዓለም አቀፍ ውሃ ምርምር ኢንስቲትዩት፣ በኢንተርናሽናል ወተር ማኔጅመንት ኢንስቲትዩት መጀመሪያ የናይል ቤዝን እና ኢስት አፍሪካ ዳይሬክተር ነበርኩኝ። ከዚያም ለአጭር ጊዜ የአጠቃላይ አፍሪካ ዳይሬክተር ነበርኩ። ከዚያም የአፍሪካ ክላይሜት ፖሊሲ ሴንተር ፖሊሲ ውስጥ ክላይሜት እና ውሃ
የአየር
ንብረት ለውጥና የውሃ እንዲሁም የኤነርጂ አማካሪ ነበርኩ። ከዚያም ኒውዮርክ ወደዚህ ስራ እስክጠራ ድረስ የሰስቴነብል ዲቨሎፕመንት ኤነርጂ ካፓሲቲ ዲቨሎፕመንት እና ውሃ ኢንተርሪጂናል አድቫይዘር ነበርኩ። የተለያዩ ሀገሮች ላይ በዓለም ላይ እነኝህን ኤሪያዎች እንዴት ሀገሮች ኢንተርናላይዝ አድርገው ወደ ዘላቂ ልማት መረገጥ እንደሚችሉ ምክሮችን እና ስትራቴጂዎችን በማዘጋጀት አግዝ ነበር። በመጨረሻም ከ3 ዓመት በፊት ወደዚህ ስራ መጥቻለሁ ማለት ነው።
ለስንብት ያህል አንድ ጥያቄ ላንሳና ዶክተር ስለሺ በቀለ፣ ይህንን ያህል መስዋዕትነት የሚከፈልበት በሁሉም አቅጣጫ ህዳሴ ግድብ ማለት ምን ማለት ነው? በተጨባጭ ተመንዝሮ ሲታይ ምንድን ነው? ለምንስ ስሙ ህዳሴ ሆነ?
እንግዲህ ኢትዮጵያ ስለ ናይል በርካታ ዘመናት ምንም ሳሰራ የኖረችበት አጠቃላይ የአባይ እና ሌሎቹም የናይል ተፋሰስ ገባሮች ተከዜ ባሮኮሆም እንደዚሁ ምንም ሳይሰራባቸው ህዝቡ በልማት እጦት ረጅም ዘመን የኖረበት ኤሌክትሪክ እንኳ ማግኘት የማይችልበት በዛሬ ዘመን ያለበት ሁኔታ ነው። ስለዚህ ይሄንን ፕሮጀክት በተለየ መንገድ እንድናይ የሚያደርገው የሚሰጠው የኤነርጂ አቅም ኢትዮጵያን ወደ ትልቅ ከፍታና በአፍሪካ ውስጥ ትልቁን ሃይድሮ ፓወር አመንጭ ሀገር እንድትሆን ያደርጋታል። የሀገሪቷን ኢኮኖሚ የኤሌክትሪክ አቅርቦት በማሳደግ ብቻ ሳይሆን አጠቃላይ በምስራቅ አፍሪካም በኤነርጂ ትስስር ውስጥ የኢትዮጵያን ሚና የሚያጎላና የገቢ ምንጭ ሊሆንላት የሚችል ሌሎች ታዳሽ ኤነርጂ ኃይል ማምረት እንድንችል ይሄኛው የስታብላይዚንግ ፋክተር ስለሆነ ትልቅ ሚና ይጫወታል እና ይህ ፕሮጀክት እጅግ በጣም በኢትዮጵያ ኢኮኖሚ፣ የማህበራዊ እድገት፣ የአካባቢ ጤናማነት አጠቃላይ ለአገሪቷ ለምትፈልገው እድገት ማምጫ ቁልፍ ሚና የሚጫወት መሰረታዊ ሪሶርስ ነው ማለት ነው። ስለዚህ ሁሉም ኢትዮጵያዊ ዛሬም እንደ ትናንት ሁሉ ርብርብ አድርጎ ወደ መጨረሻው እንደርስበት ሊሆን ይገባል። በሀገር ውስጥ ያለውም በውጭ ያለውም የኢትዮጵያ የሀገሩን እድገት የሚመኝ ወደ አደገች ሀገር ለጉብኝት እንዲሆን መምጣት የሚፈልግ ይህንን አይነት ፕሮጀክት መደገፍ አለበት። ሌላ አማራጭ ብዙ የሌለን ሀገር ነው። እንደ ሌሎቹ ነዳጅ ኖሮን ኤክስፖርት አድርገን የምንጠቀም አይደለንም። ነዳጅንም ኢምፖርት የምናደርግንን ወደፊት ይሄ የኤነርጂ መሰረት በሚሰጠን ደግሞ ዘመኑ ባፈራው ኤሌክትሪፋይድ የሆነው ቴክኖሎጂ ባመረታቸው መኪኖች እንኳ እንደ ሲምፕል ነገር ብንወስድ ያን ኢምፖርት ሰብስቲቱት ማድረግ የሚችል የእኛ ደግሞ እንደ ነጭ ኤነርጂያችን የምንወስደው መልካም ነገር ነው። ስለዚህ ለሀገር እድገት ትልቅ ቁልፍ መሰረት የሚሰጥ ስለሆነ ርብርብ ያስፈልገዋል፣ ድጋፍ ያስፈልገዋል።
የውሃ የመስኖና የኢነርጂ ሚኒስትር ዶክተር ስለሺ በቀለን አመሰግናለሁኝ ለጊዜያቸውና ለማብራሪያቸው። ቀደም ሲል እንደተጠቀሰው ከዶክተር ስለሺ ጋር ይህንን ውይይት ያደረግነው ባለፈው እሁድ ከዋሽንግተን ስብሰባቸው እንደተመለሱ ነበረ። የህዳሴ ግድብ ግንባታ ወጪ በ50 ቢሊዮን ብር አሻቅቧል። ከ80 ቢሊዮን ወደ 130 ቢሊዮን ብር ከፍ ብሏል። ከግሽበት ጋር የተያያዘ ማሻቅ በመሆኑ በውጭ ምንዛሪ ሲታይ እምብዛም ለውጥ የለውም ብለውኛል ዶክተር ስለሺ። ህዳሴ ግድብ የመጀመሪያ ውጤቱን ልክ የዛሬ ዓመት መስጠት ይጀምራል በሚኒስትሩ መግለጫ መሰረት። ሙሉ ቃለ ምልልሳችን በፌስቡክ ገጻችንም በዌብሳይታችንም ላይ ይገኛል። አዳምጡት።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅት ተጠናቋል። በምሽቱ ፕሮግራም ዋና አዘጋጅ ታበላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ እኔ አዳነች ፍስሐዬና
እኔም ሶሎሞን አባተንን አብራችሁን ስለቆያችሁ ከልብ እናመሰግናለን። የትግርኛ ዝግጅት ከኛ ቀጥሎ ይቀርባል። በነገራችን ላይ በአሃዱ ራዲዮ 94.3 በቀጥታ ማዳመጥ አትርሱ። በእኛ በኩል የፕሮዲሰሯን ግብዣ የኔ ሀበሻ አቢን yeah, I'm for me yeah.